ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤናስጥልኝ እንደምን አመሻችሁ ጓደኞቻችን። ዛሬ ማክሰኞ ጳጉሜ 1 ቀን 2014 ዓመተ ምህረት ነው። ነጻ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ማክሰኞ ጳጉሜ 1 ቀን 1008 ቀናት አለፋቸው። በኦነግ በኦህዴድና በህወሓት በአማራው ላይ የተከፈተው የዘር ማጥፋት ዘመቻ ያብቃ እንበል። እስከመቼ በቅድሚያ ዜና በማስከተልም አምሮ በለጠ ከአዲስ አበባ ሁኔታው ሲገለባበት ወርቅ ይረክሳል መዳብ ይነክሳል በሚል ርዕስ የላኩልን ጽሑፍ እናሰማለን። በመጨረሻም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ለሳን ዲሞክራሲያ በየካቲት ወር 2012 ዓመተ ምህረት የሀገራችንን ችግር እና መፍትሄውን አስመልክቶ የወጣውን አሰምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል።
የአማራው ካንሰር በድኑ በአዲን ሸዋረግትን የፋኖች መኖሪያ ቤት በከጥቅም ውጭ ማድረጉ ተሰማ። በህዝብ ሀብት የታጠቁትን መሳሪያ እንዲሁም ከህዝብ ሀብት በተሰበሰበ ገንዘብ ደሞዝ የሚበላ ህዝብን መጨፍጨፍ መርሁ የሆነ ያገዛዙ ታጣቂ በእብሪተኞች እየተመራ ይህን ሁሉ ጥፋት ሲሰራ መሰንበት ታውቋል። ያንን ሰላማዊ ግለሰብ ቤት እንደዚህ በዲሽቃና በመትረጅት የሚያስደበድብ በውስጥ የሚደበድበውስ በምን ስልት ነው ሲሉ ያካዩ ናሮች ወብሰዋል። ፋኑ ዛሬ እንኳን ተረጋግቶ ጥላት ሲታገል የውስጥ ጥላት በአዲን የባሰ ረመጥ ሆኖብኛል በማለት በመሬት ይናገራል። ግንባር ላይ እየተፋለሙ ያሉት የምስራቅ አማራ ፋኖች የቁስለኛ ማሳረፊያና የሎጂስቲክስ ካምፓቸውን በአገዛዝ ቁጥጥርኛ አካላት እንዲመዘበር ሆኖባቸዋል። ባይቅ ከተማ የሚገኘው የምስራቅ አማራ ፋኖ ከዚህ በፊት የአውራ ጎዳናና የቱርክ የባቡር ፕሮጀክት ካምፕ የነበረውን ቦታ ለሎጂስቲክስ ማከማቻ ለቁስለኛና አዲስ ምልምል ሰልጣኞች ማረፊያ ሲገለገልበት የነበረ መሆኑ የሚታወቅ ነው። የወያኔ ወረራ ገና ሳይቆም ያገዛዝ ጸረ ህዝብ ኃይሎች ካምፑን እንዲለቁ በተለያዩ ጊዜያት ጫና ሲፈጥሩ የነበረ ሲሆን በአሁኑ ሰዓት ጦሩ ሙሉ በሙሉ ግንባር ተሰልፎ መሪር የሆነ ዋጋን እየከፈለ በሚገኝበት ወቅት የተለያዩ ተተኳሾች የተቀመጠበትንና በየሳምንት ብቻ በውጊያ ላይ ቆስለው እያገገሙ ያሉበትን ካምፕ ሰሞኑን እለት በአገዛዙ ተልከን ነው የሚሉ የታጠቁ አካላት የስደተኞች ማረፊያ ለናደረገው ነውና ለቃችሁ ውጡ በማለት አስነዋሪ ተግባር መፈጸማቸው ተገልጿል። እነዚህን ለህዝባቸው ክብር ሲፋለሙ በየሳምንት እንኳን በርካታ ጀግኖችን የገበሩ የደሙና የቆሰሉ ፋኖችን ማክበር መደገፍ ማመስገን ቢቀር ያገዛዙ ኃይሎች ከስር እየተከታተሉ ይህን አይነት አሳፋሪ የነቀዘ ተግባር ፈጽማቸውን አጠናክረው መቀጠላቸውን በዝምታ ሊታለፍ የማይገባ ቀይ መስመር ነው ብለዋል ፋኖቹ። ከፍራኙ በአዲን በአማራ ፋኖች ላይ አንቂዎችም ጨምሮ ያለው ጥላቻ ከህዋትና ከኦሮሞው ጠባቡ ብልጽግና በላይ ነው ተባለ። የጎንደር ማዕከላዊ ዞን ከጽንፈኛ ኦዴድ ብልጽግና ታዝዞ በባዕድን ተላላኪነት ከወልቃይት ጠገዴ ሲመለሱ ፋኖቹን ሊያስረሽን እንደነበረ ተገለጸ። ትላንት ምሽት አካባቢ ለስራ ነው በሚል ተላላኪዎቹን ልኮ ለማስያዝ ሞክሮ ነበር። ይሁን እንጂ ቀድመን በመንቃታችን ራሳችንን ተከላክለናል ሲሉ ፋኖቹ ገልጸዋል። ለፋኖቹ ገለጻ እኛን የሚያሳደደን በአጠቃላይ የኢትዮጵያ ጥላት ተነግ ብቻ ሳይሆን የወያኔ በኩል የሆነው 4 ኪሎ የተቀመጠው የወዴድ አገዛዝ ኮሎኔሉና ተላላኪው በአዲን መሆናቸውን ለሰፊው ህዝብ መግለጽ እንፈልጋለን ብለዋል። እኛን ለማሳደድ የምትዋጣውን በጀትና የሰው ኃይል የተፈናቀሉ የ12 ሚሊዮን አማራዎችን መግበበት ወለጋ ሳሮ አዲስ ቀበሌ ተፈናቅለው ያለ ያለህልና ውሃ ጎዳና ላይ የወደቁትን ቀልብበት አማራውን 30 አመታት ወደኋላ የመለሰውን የመሰረተ ልማት ውድመት ጠግንበት አይካልክ ደግሞ ለውስኪ አድርገው ሲሉ በአዲንን አፊተዋል። እኛ ፋኖች ከተረኛው በአዲን ከመቃወም ያስረናል ብለን ለእውነት ከመቆምና እውነትን ከመናገር ላፍታ ወደኋላ አንልም። ለዚህ ዓለማችን ሁሉም ዜጋ ከጎናችን እንዲቆም ጥሪ እናደርጋለን። አሁንም ቢሆን አገዛዙና ተላላኪዎቹ በአዲኖች የኛ ጥንታዊ ጥላቶቻችን ናቸው። እኛም እንፋለመው ህዋትን ብቻ ሳይሆን አገዛዙንም ጭምር ነው። ኢትዮጵያን ነጻ የምናወጣበት ጊዜ ሩቅ አይሆንም ሲሉ በመጨረሻ መልእክታቸውን አስተላልፈዋል። የጸረ ህዝቦች ግራኝ አብይ አህመድና ጸረ ህዝቡ ሽመልስ አብዲሳ በቀጣይ የህዝብ ማጽጃ ማሽን ኦዲድ ኦነግን በዛሬው ዕለት ሁኖ በደሌ ዞን ማኮረዳን ሙሉ በሙሉ እያሸበሩ እንዲቆዩ ፍቃድ ሰጥቷቸዋል። ጸረ ህዝቦቹ ከሞኮ ወደ ዴጋ ከተማ ጉዞ የጀመሩ ሲሆን ዴጋ ከተማ ደግሞ ከሞኮ በ18 ኪሎ ሜትር ርቀት ላይ የምትገኝ ከተማ መሆኗ ታውቋል። ማቆሚያ የሌለው ያገዛዙ ጭፍጨፋ ሰሞኑን በወለጋ የዘር ማጽዳቱን ስራ እየፈጸመ ያለው የወደድ ኃይል ኦነግ ፊቱን ወደ ኢሊባቡር ዞን በማዞር ንጹሃንን እየጨፈጨፈ መሰንበቱ የሚታወስ ነው። ያውም ተቆጭ ገለማጭ አፍጣጭ ሳይኖርበት ባለጊዜነት ተጠቅሞ ንጹሃንን እየጨፈጨፈ እንደሚገኝም ተገልጿል። ንጹሃንን በመጨፍጨፍ የሚታወቀው የወያኔ ተጋሪ የኦነግ ኃይል አልጌ ወረዳ ሳቺ ቀበሌ የዶርኒን ቀበሌዎች በአጠቃላይ ይዘዋል። ወረቦም በእነሱ ቁጥጥር ስር ነው ተብሏል። ዛሬ መኮ ከተማ የገቡት እስከ ምሽት ድረስ የአካባቢውን መኪኖች ሲያጣጥሉ የዋሉ ሲሆን ሲንቂ ባንክ አስቀድሞ ገንዘብ በማሸሹ ምክንያት ምንም ገንዘብ ሲያጡ ሙሉ በሙሉ በሳት እንደዋደሙት ተነግሯል። እነዚህ አሸባሪዎች እንደሚገቡ እውቅና ያለው ያገዛዙ አካላት በሳምንት በፊት ከአማራው ላይ መሳሪያ ሲገፍ የከረመው የገፈፈውን መሳሪያ ደግሞ ባገዛዙ መጋዘን ከዝኖ ዛሬ ኦነጎቹ ሲገቡ ተተኳሽም መተኳሽውንም በገፍ ተከማችቶ እንዲረከቡት መደረጉ ታውቋል። ወለጋ ዞን ከሆሮ ጉድሩ ቦኔ አቡና ቀበሌ ላይ 3 የአማራ ኃይሎች መቼ እንደታገቱ ሳይታወቅ አንድ ኦሮሞ ቤት ውስጥ ተገለው ተገኝተዋል ተብሏል። ሆሮ ጉድሩ ወለጋ ዞን ሰሞኑን ሆሮ ቡሉቅ ሳካና ቦኔ አቡና ቀበሌ ላይ 3 ንጹሃን ወገኖቻችን መቼ እንደታገቱ ሳይታወቅ አንድ ኦሮሞ ቤት ውስጥ የፍትህ ታስረው ተገለው መገኘታቸው ተገልጿል። ይህ ቦታ ማለትም ቦኔ አቡና የምትባል ሸላ ከዞኑ ወደ ጃርድጋ ጃርቲን ወደ አሙሮ ወረዳ መተላለፊያ ቦታ እንደመሆኑ በተከታታይ ለረጅም ጊዜ ተሳፋሪዎችን ከመኪና እያስወረዱ በማገት የሚጨፈጭፉበት የታወቀነ ቦታ ነው ተብሏል። ቢሆንም የዛሬው ግን እስካዩን ልክ ባይን ብሬናችን ስላየነው በጣም ይዘገናል ብለዋል በአካል ተገይተው ያዩት ያካዩን አሮች። የሚገርመው ነገር ይህን ሁሉ ግፍ በንጹሃን አባቶች እናቶች ህፃናትና ዛውንት ላይ የሚፈጸመው ያገዛዙ አካላትን ንጹሃንን በግፍ በመጨፍጨፍ ቁጥር የኦሮሞ ጠባብ ሚዲያዎች እንደ ኦኤምኤን የግነ ኦሮሞ ነጻነት ሰራዊታችን እያሉ መዘገባቸው ማላዘናቸውን ተያይዘውታል። ቆይተው ደግሞ ሞታችንን ቀምተው እነዚህ ጥንፈኞች እንደ ኦኤምኤን ባሉት ሚዲያዎቻቸው ጥንፈኛው የአማራ ፋኖ ወለጋ ላይ ንጹሃን ዜጎችን ጨፈጨፈ ይላሉ። በዚህም ምክንያት ከሞትም በኋላ አስፍራት አለ ወይ ሲሉ የወለጋ ንጹሃን ይጠይቃሉ። ወለጋ ህዝብ ላይ ቀጣይ ጥቃትን ለማድረስ ኦዴድ ኦነግ ቅስቀሳ እያደረገ መሆኑ ተሰምቷል። ይህንን ተከትሎ የኦዴድ አይል ኦነግ ትላንት በርካታ ጸረ ህዝባዊ የጥፋት ቅስቀሳ በኦሮሚያ ሚዲያ ኔትወርክ አማካኝነት ሲያስተላልፍ መዋሉ ታውቋል። ለሰዓቱ የነበረን ዜና ይህን ይመስል ነበረ። አቃሪ የፍኖተ ዝግጅቶቻችን ጋር አብራችሁን ቆዩ። Yes, I'm a man in the cool room.
ባገር ያብራና በተወለደበት ሰው ባለው ይኮራና
በሬ ያገሬ ዘበኝ ከዚያም የነፍጠኞች ልጅ ነኝ ያጥንታቸው ፍላቅ የነማቸው ውጤት ሞቶ ያከበሯት የኢትዮጵያ ባለኝ በነፍጥና በነፍጥ ልጅነቱን ሳታውቅ እነሆ ግማሽ ሙት ዓመት ከተጣላካቅ የነፍጠኞች ልጅ ነኝ አራ እንኳን ከባንዶቹ አልተፈጠርኩ ያኔ ሁኔታዬ ነበር ካዲ ወያኔ ነጻነት የማያውቅ ሸክም ወዳድ ገኛ በገዛው ይምላል ሲነሳም ሲተኛ እኔ ለሞት ብሎ ጭራሽ አይነሳም የወራሪን ጫማ ይሻለዋል መታ ነጻ ሆና ከሚያይ ውድና ታገሩ ለፋሽስቶች ግቢ ወርድያም ሆኖ ኩራትና ክብሩ ነጻነትና ሸክም ወዳድ ገኛ ለባሪያ ፈንጎች ሲጸልይ የሚኖር ሲነሳም ሲተኛ ያዋረደ መስሎ ሲለኛ ነፍጠኛ አዎ ነፍጠኛ ነኝ ሸዋረ ግርግርኔ የቋራፉ ታውራሪ ወርቁ ኃይለ ማርያም ማሙ ጦና ዑመር ተመሰ አምረው ብነ ቢትወደድ አዳነች ያጃ ካማ ኬሎ ነፍስ ተሸክመው ተዋግተው አዋግተው ወራሪን አባረው ባስረክቡ አገር በየደረስንበት ውርደት ልብስ ሆነን እንዳለን ሀበሻ እንሳደን ነበር ባለቤት እንዳጣ የገበያ ውሻ አዎ አው ነፍጠኛ ነኝ ሀብተ ጊዮርጊስ ደናግዴ ባልቻ አባ ነፍሶ እና አብርሃም ደሞ ጫባላይ ዘለቀ አሉላ አባ ነጋ እምዬ ምን ይልቅታይ ትውጥ ሁሉ ዘራ ያደረሰና ጅግናው አዲስ አጋ ካራቱም ማዘን በኢትዮጵያ አርበኞች በእነዚያ ነፍጠኞች ነፃ ባንወጣ ሁነን ኖር ነበር ከማጋጎጃ ያናገኛ ገንበጣም ጎባጣ አዎ ነፍጠኛ ነኝ በነፍጥና በነፍጥ ልዩነቱን ሳታውቅ እነሆ ግማሽ ሙት ዓመት ከተጣላካ አዎ ነፍጠኛ ነኝ በአራቱም ማዕዘን ዘራይ ማምስታይሉ እነዚያ ነፍጠኞች የኢትዮጵያ አርበኞች በባዶ እግራቸው ጋራሽን ተረሩን ተራራ ሰንጥቀው ባኖር አፍኖሮ ሸጣን አፍርተው ሰንደቋን አልብሰው እንዳላ በሸው በጀርባው ላዝሮ መቀመጫውን በር እነ ሲኞር ሲኞሪ ታንጧትና ማታ ጩኖ ያጓጉዝ ነበር። እያ በነፍስና በነፍስ ልዩነቱን ሳውቅ እነሆ ግማሽ ምዕተ ዓመት ከተጣላ ከሐቅ ያሳፈረ መስሎት ክብሬን ያዋረደ ነፍጠኛ ነኝ ለኛ ለታሪክ እየናደ አዎ ነፍጠኛ ነኝ አዎ ነፍጠኛ አዎ ነፍጠኛ ነኝ።
አድማጮቻችን በማስከተል አእምሮ በለጠ ከአዲስ አበባ የላኩልንን መልእክት እናሰማለን። ሁኔታ ሲገለባበት ወርቅ ይረክሳል መዳብ ይነግሳል። ትውልድ አረማሞ ሲሆን ጀግና ይገፋል ዘረኛ ይገናል። ለኢትዮጵያ አገራቸውና ወገናቸው በጎራ እየሰነቁና ባለውለታ የሚባሉ ትውልዶች በኢትዮጵያ ምድር የመፈጠራቸውን ያህል ኢትዮጵያን ካላፈረስ ህዝብን ካላጫረስ አገርን እና ህዝብን ካላዋረድን ባይ አረማሙ ትውልዶችን መፈጠራቸውን ዛሬ እንደብቀው ወይም እናድበስብሰው ብንልም የማይሆን ነገር ነው። ያደባባይ ሚስተር ሆኗልና ነው። ትውልድ በተቃርኖሽ የተሞላ መሆን አለማይባል ሊባልም የማይችል መሆኑን የህብረተሰብ እድገት ህግጋት የሚመሰክሩት እውነት ነው። የኢትዮጵያው ግን ጠርዝ የረገጠና መረን የለቀቀ መሆኑ ብቻ ሳይሆን በየትኛውም የዓለማችን ክፍል ያልተስተዋለና ረጋ ሰራሽ መሆኑ ነውረኛም ጸያፍም ያስብለዋል። ህገወጥ ነውም ያስብለዋል። ትውልድ በእድሜ አቻነት አንድ ነው ወይም ተመሳሳይ ነው ከሚባልበት ጭብጥ ይልቅ ባላቸው ፖለቲካዊ ኢኮኖሚያዊና ለሀገሩ በሚሰጣቸው አመለካከቶቹ ዓላማዎቹና ግቦቹ የሚለያይበት ጭብጥ የበለጠ ጎልቶ ይወጣል። ትውልድ በእድሜያቸውነት ብቻ የማይከፈል መሆኑን የማህበራዊ ሳይንስ ዕውቀት ዘርፍም ዝርዝሮ ያስቀምጣል። መከፋፈያ ዘዴዎችንና ቀመሮችንም በግልጽ ያስቀምጣል። በኢትዮጵያ ባለፉት 5-10 ዓመታት ውስጥ ስለ ኢትዮጵያ ትውልዶች የተጻፉ የውሸት ድርጊቶች የተደመጡ ልሳኖች ተደረጉ የተባሉ የውሸት ጥናት ተብዬ ድምዳሜዎች ከዚህ እውነት ጋር በእጅጉ የተጣረሱ ናቸው። በውስጣቸው እኩይ ዓላማዎችና ተግባራቶችን ከግል ፍላጎቶች ጋር ያጣመሩ በመሆናቸው አሳፋሪዎችም ነውር ተግባራቶችም ነበሩ። ዛሬም ያው ናቸው። ውጤታቸው ደግሞ ከምንም በላይ አንገብጋቢና እጅግ የሚያስቆጭ መሆኑንም እያየነው ነውና እየተመለከትነው ነው። የትውልድን ባንዳውን ከጀግና ገንቢውን ካፍራሹ የዲሞክራሲ አርበኛውን ከጸረ ዲሞክራሲያዊው እያደባለቁ ባንድ ቅርጫት የማስቀመጥና የመፈረጅ እኩይ ተግባር ዛሬ ተጀመረ አይደለም። በፋሽስታዊው ድርግ ተጀምሮ እየተንከባለለ መጥቶ ከዛሬ የደረሰ መሆኑን መካድ በፍጹም አይቻልም። ከ1960ዎቹ ትውልዶች ውስጥ አስተላለፋቸው ዓላማና ተግባራቸው በርካታ የሚባሉ የትውልድ አጥሮች ተፈጥረው ነበር። በርካታ የሚባሉት ቡድኖች በጠባብ የጎጠኝነት አጥሩ የታጠሩ መሆናቸው ብቻ ሳይሆን ዓላማና ተግባራቸው ጸረ ኢትዮጵያና ጸረ ኢትዮጵያዊነት ነበር። ሁሉም የውሸት ትርክት የተጠናወታቸው ያስተሳሰብ ድሆች ነበሩ። የሻቢያን የኤርትራ ጥያቄ የቅኝ ግዛት ጥያቄ ስለሆነ መፍትሄው መገንጠል ብቻ ነውን ያስታውሳል። የወያኔዎችን ትግራይን በመገንጠል ነጻ የትግራይ ሪፐብሊክን እንገነባለን ብቻ ሳይሆን ከገዢ ስርዓት የበለጠ የአማራውን ህዝብ በጠላትነት ማስቀመጣቸው ያስተሳሰብ ድህነታቸውን ማሳያ መነጽር መሆኑን መረዳት ይቻላል። የነኦነግን በኢትዮጵያዊነታቸው እንደራደራለንና እኛም እንገነጠላለን አቋማቸውን ልብ ይሏል። እንደ ኦብነግንና የመሳሰሉትን ለአብነት ማንሳት ይቻላል። ፋሽስታዊው ደርግና በዙሪያው ያሰባሰባቸው እነመይሶን ወዝሊግ እጫት አንጃዎችና መስተሎቹ ደግሞ ባንዳዎችና ምንደኞች መሆናቸው ብቻ ሳይሆን ያረመኔያዊ ተግባራቶቻቸው ውጤት ይኸው እስከዛሬ ተመዝዞ አላልቅ ብሎናል። በዚህ ዘመን ከነዚህ ፋሽስታዊ ባንዳዎች አንጃዎች ጠባብና ዘረኛ ቡድኖች በተቃራኒው ምናልባትም ኢትዮጵያ እንደገና ደግማ ለመፍጠር ብዙ ጊዜም ትውልድ የሚፈጅባትን የኢሃፓውን ትውልድ ፈጥራ ነበር። ይህ ትውልድ በመጥቅ የፖለቲካ ብስለቱ ባላማና ትግል ጽናቱ በዲሞክራሲያዊ ባህል ጥንካሬው በአፍቅሮተ ሀገሩና ወገኑ እንዲሁም በአማራጭ የፖለቲካ ፕሮግራሞቹ ትክክለኛነት አንጻር ሲገመገም ትውልዱ ከነበረበት ወደፊት ቀድሞ የተፈጠረ ነበር ቢባል እውነትን መመስከር እንጂ ግነት የሚባል ሊሆን አይችልም። የዚህ ትውልድ ጩኸትና መታገያ መፈክሮቹ ዴሞክራሲ ያለ ገደብ፣ የሕግ የበላይነት ይረጋገጥ፣ የብሔረሰብ የሃይማኖት የጾታ እኩልነት ይከበር፣ መሬት ላራሹ ይሁን፣ ጊዜያዊ የሽግግር መንግስት ይቋቋም ወዘተ አንኳር ጥያቄዎቹ ነበሩ። ይኸው እስከዛሬም መመለስ ባለመቻላቸው ትውልድ ተሻግረው የዛሬውም ትውልድ መሰረታዊ ጥያቄዎች ሆነዋል። ታዲያ ኢሃፓ በኢትዮጵያዊነቱና ኢትዮጵያን አፍቃሪነቱ እንዲሁም ዴሞክራሲያዊ ባህሉ በፋሽስታዊ ደርጎች ተጨፍጭፏል፣ ተሰቃይቷል፣ ተሰዷል። በእነዚሁ ዘረኛና ጠባብ ድርጅቶች በቡድንም ሆነ በተናጠል በተለያዩ ቦታዎችና ጊዜያቶች ጥቃት ተፈጽሞበታል። በኢሃፓ ኢሃሳ ላይ ጥይት ያልተኮሰ ጦርነት ያላወጀ በትግሉ ላይ መሰናክል ያልፈጠረ አልነበረም። ምክንያቱ ደግሞ ሌላ ምንም ሳይሆን ኢትዮጵያዊነቱ ብቻ ነው። ኢትዮጵያዊነቱ መከበሪያው መሆን ሲገባው መሰደቢያውም ሆኖ ነበር። አባይ ኢትዮጵያ መባል ስድብ ከተባለ በኢሃፓ ኢሃሳ ላይ የዘረኞችና ጠባቦች የተባበረ ጥቃት ከተነሳ በ1970 ዓ.ም ምረት ወያኔና ሻቢያ ተባብረው ሲወጉት የደርግ ጦር ከአዲግራት ተነስቶ በደጋህሙስ አድርጎ በሳልሲ ተራራዎች ላይ በመመሸግ ካሲምባ በስተደቡብ አቅጣጫ ከበባ አድርጎ ድጋፍ ሲሰጥ እንደነበር ሲታወሰኝ ይነዝረኛል ይደነዝዘኛልም። በጎንደርስ የደባርቅ አውራጃ አስተዳዳሪና የደርግ አባል የነበረው መቶ አለቃ ገብረ ሕይወት የወያኔ አባል በመሆን ከወያኔ ጋር በመተባበር ጥቃት አልፈጸመምን? ፈጽሟል። ፋሽስታዊ ደርግ አገርና ወገን ከሃዲ እንደነበሩት ወያኔና ሻቢያ ወይም ኦነግ አገር ገንጣይ አስገንጣይ የፔትሮ ዶላር ምንደኛ የአሜሪካ ቅጥረኛ የሶማሌው ዚያድ ባሬ ተባባሪ ወዘተ ይያልና በጭራቅ ያስመሰለ ይቀሰቅስበትና ያስተምርበት አልነበረምን? የ1960ዎቹን ትውልዶች ባንድ ቅርጫት መጠቅለልና መፈረጅ በፋሽስታዊው ደርግ የተጀመረ እንጂ የዛሬ አዲስ ነገር አይደለም የሚባለው ለዚህ ነው። ፋሽስታዊው ደርግ ለኢትዮጵያ ልዕልና መጠበቅ በህዝብ አፍቃሪነቱ ለዴሞክራሲ መርህ ተገዥነቱ በትግል ጽናቱ ወደር የማይገኝለት የኢሃፓውን ትውልድ ጨፍጭፎ በመጨረሱ የዛሬው ቅጥ ያጣ የአገሪቱ ፖለቲካ ኢኮኖሚያዊና ማህበራዊ ቀውስ ከዚህ እንዲደርስ አደረገ ተብሎ በመንስኤነት ተጠቃሽ ባልሆነ ነበር። አገሪቱን ተከላካይ ትውልድ አልባ አገር አድርጎ ለዛሬዎቹ አውሬ መሰል ጨካኞች እጅ ላይ ኢትዮጵያም ባልወደቀች ነበር። የንባብ አቅም ውሱን በሆነበት የህብረተሰብ ክፍል ጅምላ ወንጀላቸው ያደረሰው ውዥንብር በቀላል የሚታይ አይደለም። ኢትዮጵያንና ዜጎቿን ለ17 ዓመታት የቁም ስቃይ ያሳየው ፋሽስታዊ ደርግ ሲወገድ በጭራቅ የሚመሰለው ወያኔ ሲወገድ ደግሞ ኦዴፓ የተባለው ዘረኛ የኦሮሞ ጽንፈኛ የተደረገው ከእሳት ወደ ረመጥ የሚባል የስልጣን ፍርርቅ ነው። ለዚህም ነው ዛሬ ብዙዎች ይህን ክስተት ሁለተኛው ግፍ ልብሴን ይገፍ፣ ሶስተኛው ጀርባዬን ይገርፍ እያሉ ሲዛበቱ የሚደመጡት። ሁሉም ዘረኞች አረመኔዎች ናቸው። ሁሉም ዘረኞች ጸረ ኢትዮጵያና ጸረ ኢትዮጵያዊነት የሰረጸባቸው ናቸው። ጸረ ዴሞክራሲና ጸረ ሰላም ናቸው። ወያኔም ሆነ ኦዴፓ የውሸት ትርክት የጉዞ ምርኩዛቸው ነው። ስለ ውሸት ትርክት ካነሳን እነ ወያኔን ምን ጠቀማቸው ብለን ብንጠይቅ በተለይ ለወያኔ በእውነትና ውሸት ተቀባይ ትውልድ መካከል የትውልድ ክፍተት እንዲፈጠርለት ረድቶታል። የራስ መንገሻ ስዩም ትውልድ የትግራይ አስተዳደር ወይም ህዝብ ከተከዜ ማዶ በእነሱ ዘመንም ሆነ በአባቶቻቸው ወይም ባያቶቻቸው ግዛት እንዳልነበራቸው በትክክል የሚያውቅ ትውልድ ነው። የነውነት ከለታት በአንድ ቀን በአሜሪካ ድምጽ የሬዲዮ ፕሮግራም ተጠይቀው በተናገሩ ከጥቂት ቀናት በኋላ ማስተባበያ እንዲሰጡ መገደዳቸውን አድምጠናል። ዛሬ የነውነት የሚያውቀው የትግራይ ተወላጅ ቁጥር እየተመናመነ ሄዷል። የዛሬዎቹ በወያኔ ዘመን ተወልደው ያደጉ በመሆናቸውና የነው ሸትርክት እየተጋፉ ያደጉ በመሆናቸው የነው ሸት እውነት የሚል እንጂ ሐሰት የሚል ትውልድ ማግኘት የሚከብድ ይመስለኛል። ውሸት ሲደጋገም እውነት ይመስላል በሚለው እውነተኛ አባባል በዛሬው የትግራይ ትውልድ ላይ አልሰረጸም ማለት አይቻለም። የኦሬፓ ብልጽግናዎችና ወነጎችም የአዲስ አበባና ወሎ ኬንያ የውሸት ትርክት ስር ሰደድ ባይሆንም ዓላማና ግቡ ይህን የትውልድ ክፍተት በኦሮሞ ተወላጅ ወጣቶች ውስጥ ለማስረጽ ነው። እነዚህ የውሸት ትርክቶች ምንጮቻቸው ህሊና ቢስ ከሆኑ ስሜታዊ ዘረኞች የፈለቁ በመሆናቸው ከእውነተኛው ታሪክ ጋር የተጣረሱ ከኢትዮጵያ ግንባታና ከኢትዮጵያዊነት ማቆጥቆጥ ጋር የሚጋጩ በመሆናቸው ከልብ ከህሊና የሚወገዙ እንጂ በስሜታዊነት የሚደገፉ አይደሉም። ለትግራይም ሆነ ለኦሮሞ ህዝብ የሚጎዱ እንጂ የሚጠቅሙ አይደሉም። ውሸት ለማንም በምንም አለመጥቀሙ ብቻ ሳይሆን ዛሬ በስሜት የሰከረው ሁሉ ወደ ህሊናው ሲመለስ በተናጠልም ሆነ በቡድን አሳፋሪና አዋራጅ ተግባር ሊባል እንደሚችል ከወዲሁ መናገር ይቻላል። ዛሬ ጊዜ ሰጥቶናል ብለው በየቦታው ቢያንባርቁም መጥፋት መዋረዳቸው ማይቀር ነው። እውነት ትኮሰምናለች እንጂ አትጠፋም። እነዚህ ራሳቸውን አዋርደው ኢትዮጵያ ሀገራችንና ልጆቿን ያዋረዱ ፋሽስቶች፣ ዘረኞችና ጠባቦች በጫንቃችን ላይ የተኮፈሱት ባለመተባበራችን ብቻ ነው። የዛሬዎቹ ወያኔ ኢህአዴግም ሆነ ኦዴፓ ብልጽግና ለዛሬዋ ኢትዮጵያ የሚመጥኑ አይደሉም። ካኩሪ ኢትዮጵያዊ ፍቅሩ ዝንፍ ያላለው ኢህአፓ፣ ከጽኑ የትግል ዓላማው ሸብረክ ያላለው ኢህአፓ፣ አኩሪ ታሪኩ ካልጎደፈው ኢህአፓ፣ በዴሞክራሲ ባህሉና በትግል ጽናቱ ጎልቶም ቢታየው ኢህአፓ ለዛሬዋ ኢትዮጵያ በርግጥ ይመጥናታል፣ ይገባታልም። ኢህአፓ አይደለም ለኢትዮጵያና ኢትዮጵያውያን ለዘረኞቹ የተበላሸ አስተሳሰብና አመለካከት ነጻ መሆን የሚረዳቸው የኢህአፓ የዴሞክራሲ መርህ ተከል አስተሳሰብና አመለካከት ብቻ ነው። ቀውስ ሲበዛ፣ ሁኔታ ሲገለባበት ወርቅ ይረክሳል፣ መዳብ ይነግሳል። ትውልድ አረማሞ ሲሆን ጀግና ወደ ዳር ይገፋል፣ ዘረኛ ይገናል የሚለው የዛሬው ዘላቂ መሳይ ግን የሚጠፋ አስተሳሰብ መጥፋትና መወገድ የሚችለው የኢህአፓን ዓላማና ትግል ስንደግፍ በዙሪያው ስንሰባሰብና ስንደራጅ ብቻ ነው። ያን ጊዜ ዘረኞች ይከስማሉ፣ ኢትዮጵያም አቸናፊ ትሆናለች።
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ቅጽ 45 ቁጥር 3 የካቲት 2012 ዓመተ ምህረት አገራችን የምትገኝበት የቀውስ ሁኔታና መፍትሄው በረጅሙ የአገራችን ታሪክ ውስጥ በየካቲት ወር የተፈጸሙ መልካምም መጥፎም ክስተቶች አሉ። የቅርቦችን ትተን የሩቁን ብንወስድ እንኳን በየካቲት 23 ቀን 1888 ዓመተ ምህረት ኢትዮጵያውያን በጣሊያን ጦር ላይ የተቀዳጁት አንጸባራቂ ድል በአገራችን ብቻ ሳይሆን በዓለም ህዝብ ዘንድ የጥቁር ህዝብን አስደናቂ ጀግንነት ያስመሰከረ ክስተት ሲሆን በየካቲት 12 ቀን 1928 ዓመተ ምህረት የፋሽስቱ የግራዚያኒ ጦር በአዲስ አበባና በአካባቢው ነዋሪ በሆኑ ኢትዮጵያውያን ላይ ለሶስት ተከታታይ ቀናት ያካሄደው አረመኔያዊ የዘር ማጥፋት ጭፍጨፋ ደግሞ ኢትዮጵያውያንም ሆኑ የዓለም ህዝቦች ምን ጊዜም ባንክሮ የሚያስታውሱት አሳዛኝ ክስተት ነው። በዚህ ወር ኢትዮጵያውያን የካቲት 12ን በሐዘን ያስታወሱበት ያድዋን ድል ደግሞ በደስታ የዘከሩበት በመሆኑ በዚሁ የዴሞክራሲያ እትም ስለ ሁለቱም አንስተን ለመተንተን አንቃጣም። የዛሬ 46 ዓመት በአገራችን የተከሰተው ሌላው ክስተት የካቲት 66 ህዝባዊ እንቅስቃሴ ሲሆን በአገራችን ታሪክ ጎላ ያለ ሚና ያለው ነው። ዛሬ አገራችን ለገባችበት አሳዛኝና ስኪ ሁኔታ በተመሳሳይነትም ሆነ በልዩነት ማሳያና ማነጻጸሪያ እንዲሁም ትምህርት መቅሰሚያ ሊሆን ስለሚችል ይህን የታሪክ ክስተት እንደ መግቢያ ባጭሩ አንስተን ወደ ዋናውና ወደ ወቅቱ የአገራችን ፖለቲካ ሁኔታ እናልፋለን። የካቲት 66ቱ ህዝባዊ እንቅስቃሴ ለረጅም ዘመናት በህዝብ ላይ በርካታ በደሎች ሲያደርስ የነበረውን ያጼውን ስርዓት የገረሰሰ የህዝባዊ ትግል ውጤት ነው። የተማሪዎችና የለውጥ ፈላጊዎች የመሬት ላራሹ ጥያቄ፣ የታክሲ ነጂዎች አድማ፣ የነገሌ ቦረና የወታደሮች አመጽ፣ የባንክ የመምህራንና የሌሎች ሰራተኞች የሥራ ማቆም አድማ፣ የእስልምና ሃይማኖት ተከታዮች የእኩልነት ጥያቄ የካቲት 66ቱ እንቅስቃሴ አካል የነበሩ ሲሆን እንቅስቃሴው በሂደት ስፋትና ጥልቀት አግኝቶ የብሔርና የሴቶች እኩልነት፣ የሃይማኖት ነጻነትና እኩልነት፣ የሰብአዊና ዲሞክራሲያዊ መብቶች እንዲሁም የህዝባዊ መንግስት ጥያቄዎችን አንግቦ ተነስተዋል። ይህ የመላው የኢትዮጵያን ህዝብ ድጋፍ ያገኘ እንቅስቃሴ ያጼውን ስርዓት አንኮታክቶ ለመጣል ቢችልም ህዝብን ለስልጣን የሚያበቃና የሚያስተባብር የጠነከረ ድርጅት ባለመኖሩ ስልጣን በባለቤቱ በህዝብ እጅ ሳይገባ በፋሽስታዊ ወታደራዊ ቡድን ሊጠለፍ ችሏል። የካቲቱ ህዝባዊ እንቅስቃሴን የተለየ ባህሪ የሚሰጠው ኢትዮጵያውያን በጾታ፣ በቋንቋ፣ በሃይማኖት፣ በብሔረሰብ፣ በእድሜ ሳይለያዩ በአንድነትና በህብረት ለዘመናት ጨቋኝ የነበረውን ስርዓት ለማስወገድ መታገላቸው ነው። የሙስሊሙ ህብረተሰብ ለሃይማኖት እኩልነት ድምፁን ሲያሰማ የክርስቲያን ምዕመናን ከጎናቸው በመሆን ድጋፋቸውን ገልጸዋል። ለሰራተኞችና ለታክሲ ነጂዎች ትግል ተማሪዎች አጋር ሆነው ታግለዋል። ለሴቶች እኩልነት ወንዶች፣ ለብሔርና ብሔረሰብ እኩልነት የሁሉም ብሔረሰብ አባላት በግንባር ቀደምትነት በአንድነት ድምጻቸውን አሰምተዋል። ይህ በኢትዮጵያዊነትና በአብሮነት እጅ ለእጅ በመያያዝ የተካሄደው ትግል ኢትዮጵያውያን በቋንቋና በሃይማኖት በብሔርና በመኖሪያ አካባቢ ቢለያዩም በሺክሮች ተጋምደው ለሺ ዓመታት አብረው የኖሩ መሆናቸውን ያረጋግጣል። የካቲት አብዮት ዋናና መሰረታዊ የሆነው የህዝብ ጥያቄ ዲሞክራሲያዊ ሪፐብሊክ ይቋቋም፣ ይህንንም እውን ለማድረግ ሁሉም ፓርቲዎች፣ ቡድኖች፣ የሙያ ማህበራት፣ ህዝባዊ አካሎች ወዘተ የሚያካትት ጊዜያዊ ህዝባዊ መንግስት ይቋቋም የሚል ሆኖ ሳለ ኃይሉን ተቆጣጥረው የነበሩ ክፍሎች የህዝቡን ጥሪ ወደ ጎን አድርገው የራሳቸውን ጊዜያዊ ወታደራዊ መንግስት አቋቁመዋል። የዛሬ 46 ዓመት በኢትዮጵያ ምድር እውን የሆነው የካቲት 66ቱ ህዝባዊ እንቅስቃሴ ያነሳቸው ዋና ዋና ጥያቄዎች ሙሉ በሙሉ እውን ሳይሆኑ በየምዕራፉ ስልጣን በያዙ ቡድኖች ተደፍጠው ይኸው እዚህ ደርሰናል። ለ27 ዓመታት በአምባገነንነት በስልጣን ተሰይሞ የነበረውን የወያኔውን ቡድን ለማስወገድ ውስጥ ውስጡን ሲካሄዱ የነበሩ ህዝባዊ ትግሎች በመጨረሻዎቹ 3 ዓመታት ተጠናክረውና ጎልተው በመውጣት የወያኔን ቡድን ማንበርከካቸው ይታወቃል። ወያኔ በህዝብ ትግል ተንበርክኮ ጥፋተኛ እንደነበር ምሎና ተገዝቶ አካሄድኩት ባለው የጥገና ለውጥ እንቅስቃሴ የህዝቡን ትግል ጠልፎ አጨናግፏል። ባለፉት ዓመታት ህዝባዊ ትግሎች የተካሄዱት በርካታ ወገኖች መስዋዕትነት የከፈሉት ለስር ነቀል ለውጥና ህዝባዊ ዴሞክራሲያዊ ስርዓትን ለመገንባት ሆኖ ሳለ አዲስ ጠቅላይ ሚኒስትር ተብየውን በመሾም የተደረገው የጥገና ለውጥ እንቅስቃሴ ስልጣንን ከወያኔ ወደ ኦህዴድ ኦዴፓ ከማሸጋሸግ በስተቀር ለህዝቡ ምንም የፈየደው የለም። እንዲያውም አገራችንን አሁን ለምትገኝበት ምስቅልቅል ሁኔታ ዳርጓታል። በአሁኑ ወቅት አገራችን እጅግ አሳሳቢ ሁኔታ ውስጥ ትገኛለች። የመኖር ነጻነት መገፈፍ፣ የጽንፈኛ ብሔረሰቦች መግነን፣ የቡድን የብሔርና የጎሳ መብት ከሌላው ገኖ መታየት፣ የሃይማኖት ክፍፍልን የሚገፋፉ ሴራዎች መጠናከርና መስፋፋት፣ የክፍፍልና የጥላቻ ፖለቲካ መሰራጨት፣ የሥርዓት አልበኝነት መግነን፣ የአስተዳደርና የፍርድ አካላት መዳከም፣ የጸጥታና ወታደራዊ ተቋሞች ለጽንፈኛ ብሔረተኞች ሰርጎ ገብነት መጋለጥ በጉልህ ከሚታዩት ችግሮች ውስጥ ዋና ዋናዎቹ ናቸው። ወንጀል ተከላካዮች ወንጀል ሰሪዎች ሆነዋል። በገዢው ክፍል ውስጥ ያለው ክፍፍል፣ የወያኔ ቡድን አፍራሽ እንቅስቃሴ፣ የኦህዴድ የበላይነት መጠናከር፣ በአንዳንድ አካባቢዎች የሚታየው ጦርነትና አገሪቱን ተብትበው የያዙ ሌሎች ጎላ ጎላ ያሉ ችግሮች ወደ እርስ በርስ ግጭት የሚወስደውን ጎዳና እያመቻቹ መሆኑ በጉልህ እየታየ ሲሆን ወቅታዊና ሁለገብ መፍትሄ ካላገኙ ኢትዮጵያ እንደ አገር የምትቆይበትን ህልውና እየተፈታተኑ ለመሆናቸው አጠራጣሪ አይደለም። ዛሬ በአገራችን ውስጥ የመኖር ነጻነት ተገፏል። በአንዳንድ አካባቢ በሰላም ለመኖር ወይም ከአንድ ቦታ ወደ ሌላ ቦታ ለመንቀሳቀስ አዳጋች መሆኑ እየታየ ነው። በቅርቡ በደምቢዶሎ በጽንፈኛ የብሔረሰብ ቡድኖች የታገቱት በእድሜ ለጋና አብዛኛዎቹ ሴቶች የሆኑት የአማራ ዩኒቨርሲቲ ተማሪዎች ደብዛቸው ጠፍቶ ለወላጆቻቸው ሰቀቀን ሆነዋል። ያገዛዙ ባለስልጣኖች እንኳን እንዲህ አይነቱን አረመኔያዊ ተግባር አስቀድመው ሊከላከሉ ይቀርና የተማሪዎችን አፈና አንድ ጊዜ አላወቅንም፣ ሌላ ጊዜ ተፈተዋል፣ አንዴ ደግሞ እያጣራን ነው የሚሉ የተምታቱ መግለጫዎች በመስጠት በወላጆች ቁስል ላይ እንጨት ሲሰዱ ቆይቷል። በአማራው አካባቢ ከአስር ዓመታት በታች የሆኑ ድሃ ሕፃናት ከብት ሲጠብቁ ታፍነው ተወስደው የገንዘብ ካሳ ተጠይቆባቸዋል። ቤተሰቦች መክፈል ሲያቅታቸው አረመኔያዊ በሆነ መንገድ ታርደዋል። ዜጎች በሚናገሩበት ቋንቋና በማንነታቸው እየተለዩ በታጠቁ ኃይሎችና በቡድን በተደራጁ መንጋዎች ጥቃት ደርሶባቸዋል። አካላቸው ተጎድቷል። ከቀያቸው ተፈናቅለዋል። በዩኒቨርሲቲዎች ተማሪዎች ካንዱ ወይም ከሌላ ብሔር በመሆናቸው ብቻ በርካቶች ተገድለዋል፣ ተደብድበዋል። ዛሬ ከአካባቢዎች ውጭ ባሉ ዩኒቨርሲቲዎች የሚማሩ ተማሪዎች የሚደርስባቸውን የሕይወትም ሆነ የአካል ጥቃት በመስጋት በሰከነ አእምሮ ትምህርታቸውን መከታተል ተስኗቸዋል። የሃይማኖት ተቋሞች፣ ቤተ ክርስቲያናት፣ መስጊዶች ተቃጥለዋል። የምዕመናን ንብረቶች ወድመዋል። ዜጎች በእምነታቸው ብቻ ተገድለዋል። የአካል ጉዳት ደርሶባቸዋል። ከኖሩበት ቦታ ተሰደዋል። በአንድ ወቅት አገራችን በዓለም ላይ በአገር ውስጥ በተሰደዱ ስደተኞች ብዛት ቀዳሚውን ስፍራ ይዛ እንደነበር እናስታውሳለን። የእነዚህ ሁሉ ቀውሶች ጠንሳሾችም ሆነ አራማጆች በሚገባ የታወቁ ናቸው። አንደኛው ወያኔ፣ ሁለተኛው የጽንፈኛ ብሔረተኛ ቡድን፣ ሦስተኛው ደግሞ በሥልጣን ላይ ያለው ክፍል ነው። የወያኔ ቡድን ለ27 ዓመታት ያህል የዘረፈውን የኢትዮጵያ አንጡራ ሀብት፣ የመለመለውን የሰው ኃይልና ያከማቸውን የጦር መሳሪያ በማንቀሳቀስ በተለያዩ የአገራችን ክፍሎች ውስጥ የሚያካሂደውን ማተራመስ ቀጥሎበታል። ባለፉት 2 ዓመታት በተለያዩ አካባቢዎች ብሔርና ቋንቋን መሰረት አድርገው የተካሄዱ ግድያዎች፣ መፈናቀሎችና የንብረት መውደሞች ከጀርባቸው የወያኔው ቡድን ያለበት መሆኑ የማይካድ ነው። በመጀመሪያዎቹ ወቅቶች በኦሮሞና በሶማሌ ብሔረሰቦች መካከል የተካሄደው ጥቃት፣ ግድያና መፈናቀል ላብነት የሚጠቀስ ነው። በየዩኒቨርሲቲዎች በተማሪዎች መካከል ለተካሄዱ ግድያዎችና አፈናዎች፣ ለእምነት ተቋሞች መቃጠል፣ ለምዕመናን ግድያዎች፣ ለሕገወጥ መሳሪያ ዝውውር ወዘተ ከስልጣን የተገፋው ወያኔ እጅ ያለበት መሆኑ አጠያያቂ አይደለም። ሌሎቹ ከውጭ ተጋብዘው ገብተው እንዳሻቸው የሚጨፍሩ ብሔረተኛ ድርጅቶች ናቸው። በግለሰብ ሆነ በቡድን በቀጥታ ሆነ በተዘዋዋሪ አንዱን ብሔረሰብ በሌላው ላይ፣ የአንዱን ሃይማኖት ተከታይ በሌላው ላይ በማነሳሳት በሕዝብ ውስጥ ግጭቶች እንዲፈጠሩ፣ ግድያዎች እንዲፈጸሙ፣ የአካል ጉዳቶች እንዲደርሱ፣ የሕዝብ መፈናቀል እንዲከሰት አድርገዋል። በዋና ከተማዋ በአዲስ አበባ፣ በለገጣፎና በቡራዩ፣ በሐረር፣ በአርሲና በባሌ፣ በሸዋ አጣዬና ማጀቴ፣ በጉጂ ዞን በጊዲዮ ተወላጆች ላይ የደረሰው ግድያና መፈናቀል፣ በቤኒሻንጉል ጉምዝ የተፈናቀሉ የኦሮሞ የአማራ ተወላጆች፣ በዝዋይ ከተማ በወላይታ ተወላጆች ላይ የደረሰው ብሔር ተኮር ጥቃት፣ በጋምቤላ የደረሰው የዜጎች መፈናቀል፣ ሁሉም በብሔረተኛ ድርጅቶች ገፋፊነት የተደረጉ የሽብር እንቅስቃሴዎች ናቸው። የጽንፈኛ ብሔረተኛ ቁንጮ የሆነ ግለሰብም በማህበራዊ ሚዲያ ባካሄደው ቅስቀሳ በአጭር ጊዜ ውስጥ ተከታይ መንጋዎችን በማሰማራት ከ86 በላይ ዜጎችን ማስገደሉን እናስታውሳለን። በስልጣን ላይ ያለው የጠቅላይ ሚኒስትር ተብዬ ቡድንም በአገሪቱ እየተካሄደ ለሚገኘው የጸጥታ መደፍረስና በጉልህ ተከስቶ ለሚታየው ምስቅልቅል ሁኔታ በቀጥታም ሆነ በተዘዋዋሪ በኃላፊነት የሚጠየቅ ነው። በወለጋ ታጥቀው በሚንቀሳቀሱ የኦነግ ሸኔ አባላት ላይ እየተወሰደ ያለው እርምጃ፣ በኦሮሞ የብሔረሰብ ድርጅቶች መካከል የሚታየው ሽኩቻና ወደ ደም መፋሰስ እየሄደ ያለው እንቅስቃሴ አገሪቱን ወደ ባሰ ብጥብጥና ቀውስ ሊወስዳት እንደሚችል እየታየ ነው። በእንቅርት ላይ ጆሮ ደግፍ እንዲሉ የተለያዩ ውስብስብ ችግሮች በየቀኑ እየተቀፈቀፉ እንደ አሸን እየበዙ በሄዱበት ሁኔታ ምርጫ የሚባለው ቧልት ታቅዶ ሕዝባችንን ለበለጠ ቀውስና ደም መፋሰስ እየጋበዘ ይገኛል። በተለያዩ የአገሪቱ ክፍሎች የጸጥታ ሁኔታ ባልተረጋጋበት፣ ጽንፈኞች ትናንሽ ንጉሶች ሆነው በመንጋ እየተደራጁ የሕዝብን ኑሮ በሚያውኩበት ሁኔታ፣ እንዲሁም በተለያዩ ክፍሎች መካከል በጉልህ የሚታየው ልዩነት በውይይትና በድርድር መፍትሄ ባላገኘበት ሁኔታ፣ የሕዝብ ቆጠራ ሳይካሄድና ያውም የክረምቱ ዶፍ በሚበረታበት በነሐሴ ወር አገራዊ ምርጫ እንዲካሄድ ማቀድ አገሪቱን ለእርስ በርስ ጦርነት መዳረግ መሆኑ ግልጽ ነው። ዛሬ ዜጎች ከዳር እስከ ዳር አገራቸው ሉዓላዊነትና አንድነት እያሳሰባቸው መጥቷል። ፍርሃት፣ ስጋት፣ ጭንቀት ነግሶባቸዋል። ስልጣን በያዘው ቡድን ሙሉ በሙሉ ተስፋ በመቁረጣቸው የታያቸው ብቸኛው አማራጭ ወደ ፈጣሪ ልመና ማቅረብ ብቻ ሆኗል። መፍትሄው ምን ሊሆን ይችላል የሚለው በሁሉም አእምሮ ውስጥ የሚሰለሰል ጥያቄ ነው። ረጅም ታሪክ ያላት አገራችን ህልውናዋን ጠብቃ እንደ አገር ልትቀጥል የምትችለው ሉዓላዊነቷ ሲከበርና በዴሞክራሲያዊ ስርዓት ላይ የተገነባ የህዝብ አንድነት እውን ሲሆን ብቻ ነው። ለዘመናት በሽክሮች የተሳሰሩና የተጋመዱ በአንድነት በመኖሩ ረጅም ታሪክ ያላቸው ከ80 በላይ የሚሆኑ ብሔረሰቦቿ አንድነታቸውን እንደ ብረት አጠንክረው መኖር የሚችሉት ተብተበው የያዟቸውን የችግሮች ምንጮች ነቅሰው በማውጣት በግልጽ ተወያይተው ተደራድረውና በመፍትሄዎቹ የጋራ ህግና አብሮ የመኖር ስርዓት ለመቅረጽ ሲችሉ ብቻ ነው። ለዚህም ከአምባገነን ስርዓት ወደ ዴሞክራሲያዊ ስርዓት የሚያሸጋግር የሽግግር ሂደት እውን ማድረግ የግድ ነው። ኢህአፓ አገሪቱን ተብትበው ለያዟት ውስብስብ ችግሮች መፍትሄ ይሆናል በሚል የሚያቀርበው የሽግግር ሂደት ሐሳብ እኛ እናሻግራችኋለን በማለት ሲመጻደቅ የቆየው ጠቅላይ ሚኒስትር ተብየውም ሆነ ይህን ተቀብለው ሽግግር እየተደረገ ነው በማለት ቀንና ማታ የሚያደነቁሩንን ደጋፊዎቹ ከሚያቀነቅኑት የሽግግር አይነት በጣም የተለየ ነው። ላለፉት 2 ዓመታት ራሳቸውን ተፎካካሪ ፓርቲ በማለት የሚጠሩት እነዚህ ክፍሎች በተወሰዱት አንዳንድ የጥገና ለውጥ እርምጃዎች ረክተው እስከ ምርጫ ያለውን ጊዜ እንደ ትክክለኛ የሽግግር ሂደት በመቁጠር ችግሮቹ ሁሉ በሚቀጥለው አገራዊ ምርጫ ይፈታሉ በሚሉ የህልም ሩጫ ውስጥ ሲባዝኑ ቆይተዋል። ከቅርብ ጊዜ ወዲህ አንዳንዶቹ የጥገናው ለውጥ በሀገሪቱ ውስጥ ቀውስንና ችግርን ከመቀፍቀፍ በስተቀር ሰላምንና ጸጥታን ሆነ የተሟላ ዴሞክራሲን እውን ማድረግ የማይችል መሆኑን ሲረዱ የቀድሞ ዘፈናቸውን ትተው አዲስ ዘፈን መስፈን ጀምረዋል። ይሁን እንጂ ሽግግሩ ተጨናቅፏል፣ ምርጫው ለበለጠ ቀውስና ደም መፋሰስ ስለሚዳርገን ከዚያ በፊት ውይይት እናድርግ የሚሉ የማይጨበጥ ምኞትና ህልም ከማስተጋባት ውጭ ለዴሞክራሲ ስርዓተ መሰረት ሊጥል የሚችለውን የሽግግር ሂደት እንደ ሐሳብ ለመቀበል ፍላጎት ሲያሳዩ አልታዩም። ዴሞክራሲያዊ የሽግግር ሂደት ከአምባገነን ስርዓት ወደ ዴሞክራሲያዊ ስርዓት የሚያሸጋግር የአምባገነን ስርዓት የመጨቆኛ መሳሪያዎችን አስወግዶ ለእውነተኛው ዴሞክራሲያዊ ስርዓት መሰረት የሚጥል ብቸኛው መንገድ ነው። ዴሞክራሲያዊ የሽግግር ሂደት በተለያዩ አገራዊ ጉዳዮች ላይ የተለያዩ አቋሞች አመለካከቶችና ሐሳቦች የያዙ ኃይሎች በውይይትና በድርድር ብሔራዊ ስምምነትና መግባባት ላይ እንዲደርሱ መድረክ የሚሰጥ ለዴሞክራሲያዊ ስርዓት መሰረት የሆኑት አካሎችና ተቋሞች እንዲጠናከሩ ምቹ ሁኔታ የሚፈጥር በዜጎች ላይ የደረሱ በደሎችን፣ ወንጀሎችን ወዘተ በእርቅና በመግባባት መንፈስ የሚያስተናግድ ሁሉም የህብረተሰብ ክፍል የሚሳተፍበት ብቸኛው መንገድ ነው። ዴሞክራሲያዊ የሽግግር ሂደት ጊዜያዊ መንግስት፣ የአንድነት መንግስት፣ የአደራ መንግስት ወዘተ ከሚሉት የተለየ ነው። ብዙውን ጊዜ እነዚህ የአስተዳደር አካላት የሚመሰረቱት በዴሞክራሲያዊ ስርዓት ውስጥ አንድ በህዝብ ምርጫ ወደ ስልጣን የመጣ ፓርቲ ከህዝብ ወይም ከፓርላማ አባላት ድጋፍ ሲያጣና በራሱ ፈቃድ ስልጣን ሲለቅ መንግስታዊ አስተዳደሩ በአገራዊ ምርጫ በሌላ ፓርቲ እስኪተካ ድረስ በጊዜያዊነት የአስተዳደር ተግባሮችን ለማከናወን እንዲቻል ነው። አምባገነን አገዛዝን አስወግዳ ዴሞክራሲያዊ ስርዓትን ለመገንባት ዝግጁ ለሆነች አገር ግን የሽግግር ሂደት ጠቃሚ ብቻ ሳይሆን የግድ አስፈላጊም ነው። በሀገር ውስጥ አምባገነኑ ኃይል የተከላቸው ስር የሰደዱ ምስቅልቅል ሁኔታዎችን አስወግዶ ለእውነተኛው ዴሞክራሲያዊ ስርዓት መሰረት ለመጣል የሽግግር ሂደት ቢያንስ ከ3 እስከ 4 ዓመት ጊዜ ይወስዳል። ነገ ለአምባገነንነትና ለቀውስ ምቹ የሆነ የሆይሆይታን ተግባር ከመፈጸም ጊዜ ወስዶ መሰረቱ የማይነቃነቅና ለማንኛቸውም አምባገነን ኃይል ጥቃት የማይበገር ጠንካራ ዴሞክራሲያዊ ስርዓት መገንባት በማናቸውም መለኪያ ተመራጭ ይሆናል። ቀደም ብሎ በተሰራጨ የዴሞክራሲ እትም ላይ እንደተገለጸው የሽግግር ሂደት ሁሉንም የህብረተሰብ ክፍሎች፣ የፖለቲካ ፓርቲዎች፣ የሙያ ማህበሮች፣ የብዙሃን ድርጅቶች፣ ታዋቂና አገር ወዳድ ግለሰቦች፣ ከያካባቢው የተወከሉ ዜጎችን ወዘተ የሚያሳተፍ የውይይት የድርድርና የስምምነት መድረክ ነው። የሽግግር ሂደት ዓላማውም ሆነ ተግባሩ የሽግግር መንግስት ማቋቋም ብቻ አይደለም። በርግጥ በሽግግር ወቅት አገሪቱ እንዳገር መከተል ስላለባትና መንግስታዊ ያስተዳደር ተግባሮች መከናወን ስላለባቸው ያስተዳደር አካል ያስፈልጋታል። ይህን ኃላፊነት በስምምነት በአገር ወዳድነታቸውና በሙያቸው ብቃት ላላቸው ሰዎች መስጠት ይቻላል። የሽግግር ሂደቱ ዋና ዓላማና ተግባር ግን በውይይት በንግግር በድርድርና በስምምነት ለአገሪቱ ዋና ዋናና መሰረታዊ ችግሮች ዘላቂ የሆኑ አስተዳደራዊ መቃቀራዊና ህጋዊ መፍትሄ መስጠት ነው። ለዚህም ሁሉም የህብረተሰብ ክፍል የሚወከሉበትና የሚሳተፉበት የሽግግር ጉባኤ ወይም ሸንጎ መመስረት ቀዳሚ ተግባር ነው። ይህ የሽግግር ጉባኤ ወይም ሸንጎ በስምምነት በሚደረስበት የጊዜ ሰሌዳ የሚያከናውናቸው ተግባሮች በርካታ ቢሆኑም ህገ መንግስቱን በአዲስ መልክ መመርመርና ማሻሻል፣ መንግስታዊ ተቋሞች ለህዝብና ለአገር ተጠሪ የሚሆኑበትን መንገድ ማመቻቸት፣ በህብረተሰብ ውስጥ ሰላምና እርቅ እንዲሰፍ እንቅስቃሴ ማድረግና በህዝብ የተመረጠ ፓርቲ ወደ ስልጣን የሚወጣበትን መንገድ መቀየስ ዋና ዋናዎቹ ናቸው። በዲሞክራሲያዊ ስርዓት ውስጥ በፈቃደኝነት ባንድ ላይ ለመኖር ለወሰነ ህብረተሰብ ህገ መንግስት የቃል ኪዳን ሰነድ እንደመሆኑ መጠን ባንድ አገር ውስጥ የሚገኙ ዜጎች በይዘቱ ላይ በአጠቃላይ ስምምነት ወይም ብሔራዊ መግባባት ሊኖራቸው ይገባል። አገራችን የተለያዩ ቋንቋዎች፣ ባህል፣ ሃይማኖት ወዘተ ያሏቸው ብሔርና ብሔረሰቦች ባንድነት የኖሩባትና የሚኖሩባት አገር ነች። አገራዊ ደረጃ የሚቀረጸው ህገ መንግስት ባንድ በኩል የነዚህን የተለያዩ የህዝብ ወገኖች ፍላጎትና ጥቅም የሚያስተናግድ መሆን ሲገባው፣ በሌላ በኩል ማንኛውም ዜጋ በየትኛውም የአገሪቱ ክፍል በነጻነት የመንቀሳቀስ፣ የመኖር፣ ሀብት የማፍራት ሆነ ያሻውን የመምረጥ መብቱ የማይገረሰስ መሆኑ ህገ መንግስቱ ሊያረጋግጥለት ይገባል። በአሁኑ ወቅት በተግባር ላይ የዋለው ህገ መንግስት የወያኔ ቡድን ወደ ስልጣን ሲመጣ በወያኔና በግብረ አበሮቹ ትብብር የረቀቀ፣ በህዝብ ዘንድ ነጻ ውይይት ሳይካሄድበት በተጽዕኖ የጸደቀ፣ ለ28 ዓመታት የወያኔ አምባገነን አገዛዝ መሳሪያ ሆኖ ያገለገለ መሆኑ ግልጽ ነው። በህገ መንግስቱ በሰፈሩት የተለያዩ ጉዳዮች በአንቀጽ 39 ውስጥ በሰፈረው የብሔር ብሔረሰቦች የመገንጠል መብት ጉዳይ፣ በመንግስት አወቃቀር፣ በምርጫ ስርዓት፣ በምርጫ ቦርድ አስተያየም፣ በሰንደቅ ዓላማ፣ በብሔራዊ ቋንቋ፣ በዋና ከተማ፣ ሌሎች የቻርተር ከተሞች የማንነት መብት እንዲሁም በሌሎች ዋና ዋና ጉዳዮች ላይ የተለያዩ የህብረተሰብ ክፍሎች የተለያዩና ተጻራሪ የሆኑ አመለካከቶችና አቋሞች በመያዛቸው እነዚህ በውይይትና በድርድር እንዲሁም በውሳኔ ህዝብ አስታርቆ ብሔራዊ መግባባት ላይ መድረስ የግድ አስፈላጊ ይሆናል። ይህ በሽግግሩ ወቅት መከናወን ካለባቸው የተለያዩ ጉዳዮች አንዱና ቀዳሚው ነው። ብዙሃኑ መብቱንና ጥቅሙን የሚያስጠብቅበትና ወሳኝነቱን የሚያረጋግጥበት ዴሞክራሲያዊ ስርዓት በሀገሪቱ ውስጥ ያሉ መንግስታዊ ተቋሞች አካሎች ነጻና ገለልተኛ ሳይሆኑ ተግባራዊ ሊሆን የሚችልበት እድል የመነመነ ነው። የሀገሪቱ ወታደራዊና የሰጣ ተቋሞች፣ የፍርዱ ተቋም፣ የአስተዳደር ተቋሞችና አካሎች ፍጹም ገለልተኛና ከማንኛውም ፓርቲ ሆነ የቡድን ተጽዕኖ ቁጥጥር ነጻ መሆን አለባቸው። የአገርና የህዝብን ነጻነት ለመጠበቅ፣ የህግ የበላይነትን ለማስከበርና የአገሪቱን ሁለንተናዊ የአስተዳደር ክንዋኔዎች ለመፈጸም ከመላው ህዝብ ኃይልና ስልጣን የተሰጣቸው ተቋሞችና አካሎች ነጻና ገለልተኛ ካልሆኑ የግለሰብም ሆነ የቡድን አምባገነን ገዢዎች መጠቀሚያ ሆነው ህዝብን ሊበድሉና ሊጨቁኑ እንደሚችሉ የአገራችንም ሆነ የሌሎች በርካታ አገሮች ተመክሮች በግልጽ የሚመሰክሩ ናቸው። በአሁኑ ወቅት በአገሪቱ የሚገኙት መንግስታዊ መዋቅሮች ነጻና ገለልተኛ እንዲሁም ተጠሪነታቸው ለአገርና ለህዝብ ብቻ እንዲሆን የማስቻልና እንዲሁም ተጠሪነታቸውን በዘላቂነት የህዝብ ለማድረግ የሚያስፈልገውን የቁጥጥር ስልትና ዘዴ የመትለም ተግባር በሽግግር ሂደት በሚቋቋመው የሽግግር ጉባኤ ወይም የሽግግር ሸንጎ ይከናወናል። በ27 ዓመታት የወያኔ የስልጣን ዘመን እንዲሁም ላለፉት 2 ዓመታት በተካሄዱ ጥገናዊ ለውጦች በወገኖች ላይ በርካታ በደሎች ደርሰዋል። ወንጀሎች ተፈጽመዋል። ወንጀለኞች ጥፋታቸውን አምነው ለቅጣት ዝግጁ የሚሆኑበትና ይቅርታ የሚጠይቁበት ተበዳዮችም ይቅርታ የሚሰጡበት እንዲሁም ጥፋታቸው ከባድ የሆነ ለፍርድ የሚቀርቡበት የሰላምና የይቅርታ የእርቅ እንቅስቃሴ የሚካሄደው በሽግግር ሂደት ነው። የሽግግሩ ምክር ቤት ይህ ተግባር የሚያከናውነው የሰላምና እርቅ ኮሚሽን በማቋቋም ነው። የኮሚሽኑም ተግባርና ተልእኮም የበቀል እርምጃ ለመውሰድ ሳይሆን እንቅስቃሴው ለተከታታይ ትውልዶች ትምህርት ሆኖ ወንጀሉ እንዳይደገም ለማድረግ ነው። እዚህ ላይ መዘርዘሩ አስፈላጊ ባይሆንም በሽግግሩ ሂደት የሚከናወኑ ሌሎች በርካታ ጉዳዮች ይኖራሉ። በአሁኑ ወቅት በአገራችን ጎላ ብለው የሚታዩ ችግሮችን ለማስወገድም ሆነ በዘላቂነት ዴሞክራሲያዊ ሥርዓትን ለመትከል የሽግግር ሂደትን እውን ከማድረግ ሌላ የተሻለ አማራጭ የለም። በርግጥ ጽንፈኛ ብሔረተኛነት በነገሰበት የኛ የሁላችንም ከመለው ይልቅ የኔ የቡድኔ ወዘተ የሚለው ስሜት በበረታበት ልዩነትና ጥላቻ መድረኩን በያዙበት መደማመጥ በጠፋበት ሁኔታ የሽግግር ሂደትን ተግባራዊ ለማድረግ ፈተና መሆኑ ግልጽ ነው። የሽግግር ሂደት የተጨባጭ ሁኔታ ምንነት መገንዘብን ልበሰፊ መሆንን አርቆ አሳቢነትን ይጠይቃል። በዛሬዋ ኢትዮጵያ ማንም ግለሰብ ሆነ ቡድን ብሔር ሆነ ብሔረሰብ የሌላውን መብት ጥቅምና ፍላጎት ረግጦ ሊሄድ የማይችል መሆኑን መረዳት ይኖርበታል። በተግባር ለማዋል ቢጥር እንኳን ተከታታይና ማለቂያ የሌለው የርስ በርስ ፍጅት ሊያስከትል እንደሚችል መገንዘብ የግድ ነው። ስለሆነም በአርቆ አሳቢነትና በልበሰፊነት ችግሮች በውይይት በድርድርና በመግባባት ሊፈቱ የሚችሉበት የሽግግር ሂደት እውን እናድርግ በማለት ለሁሉም የህዝብ ወገኖች ጥሪያችንን እናስተላልፋለን። ሁላችንም በህብረት ባንድነት በእኩልነት ለምንኖርባት ኢትዮጵያ የጋራ ድርሻችንን እንወጣ። ኢትዮጵያ ነበረች አለች ትኖራለች።
ከሞለ ፋሽስቶ ያጎየበት ዛሬም ለቆጠኑ እንበረከከ የነፃነት ዋጋ ድንበሩ ከዚያ ነው። በዘመን አትመክ ግንባርክን አሳየው
ግንባርክን አሳየው ግንባርክን አሳየው
ግንባርክን አሳየው ግንባርክን አሳየው
ግንባርክን አሳየው ግንባርክን አሳየው
ግንባርክን አሳየው ግንባርክን አሳየው ከሞለ ፋሽስቶ
ያጎየበት
ዛሬም ለቆጠኑ
እንበረከከ
የነፃነት ዋጋ ድንበሩ ከዚያ ነው። በዘመን አትመርክ ግንባርክን አሳየው
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 ግንባርክን አሳየው ለመድብ ለፓርቲ ቀድሞ የታገለ መቃይ ተፋላሚ ከጎኛ ታገለ ህግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በቅርብ የያዝከው የአገር ክብር መላሽ ኢህአፓ እውነት ነው የህዝብ ተስፋ ነህ ግንባርክን አሳየ
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 ግንባርክን አሳየ ቅንነት የሞላው ሁሉንም ያቀፈ ዓላማው በጥናት በግልጽ የተጻፈ ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት ጽናት ፍቅር ኢትዮጵያዊነት ነው እናቸንፋለን ግንባርክን አሳየ
ግንባርክን አሳየ
ግንባርክን አሳየ
ግንባርክን አሳየ
ግንባርክን አሳየ
ግንባርክን አሳየ ግንባርክን አሳየ